ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የኢትዮጵያ ገዢ ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ የኢትዮ ኤርትራ የድንበር ኮሚሽን ውሳኔና የአልጀርሱን ስምምነት እንደሚቀበል ያስተላለፈውን በመቃወም የድንበሩ ኢሮብ ተወላጆችና የአዲግራት ከተማ ህዝብ ካካሄዱት ሰላማዊ ሰልፍ የተወሰደ ድምፅ ነው። በዕለቱ አብይ ርዕስ ይዘረዘራል።
የህወሓት ማዕከላዊ ኮሚቴ በኢትዮጵያና ኤርትራ የድንበር ውዝግብ የመንግስት ድርጅቶችና ወደ ግል ይዞታ ከማዞር እንዲሁም ሌሎች ውሳኔዎች ጋር በተያያዘ የገዢው ፓርቲ ምክር ቤት ውይይት መደረግ አለበት፣ ውሳኔውም ህዝቡ ሳይወያይበትና በቂ መተማመን ሳይደረስበት በመገናኛ ብዙሃን ይፋ ሆነ የሚለውን ጨምሮ በዜና ዘገባና በትንታኔ ሰፋ አድርገን የምንመለከተው ነው።
ዋና ዋናዎቹ ዜናዎች ቀደም ሲል ያሰማናቸው የሀገር ጉዳዮች ናቸው። በተጨማሪም ደግሞ የዓለም እግር ኳስ ዋንጫ ዛሬ ተጀመረ የሚሉ ናቸው።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሰኔ 7 2010 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ፣ ብርሃኑን የሚያቀናብርልን ንጉሱ ታምሬ ከአራት ሰዓት አብረናችሁ እናመሻለን። በቅድሚያ ዜና እናስተናግዳችሁ። የኢትዮጵያ ገዢ ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ የኢትዮ ኤርትራ ድንበር ኮሚሽን ውሳኔና የአልጀርሱን ስምምነት መቀበሉን በመቃወም በሺዎች የሚቆጠሩ የድንበሩ ኢሮብ ተወላጆችና የአዲግራት ከተማ ህዝብ ዛሬ ሐሙስ ሰላማዊ ሰልፍ አካሂደዋል። ህዝቡን ያላማከረ ውሳኔ ተቀባይነት እንዳያገኝ ለኢትዮጵያ መንግስት ለሀገራዊና ዓለም አቀፋዊ ድርጅቶች አቤቱታ እንደሚያቀርቡም ተናግረዋል። መጽሔት ዝርዝር ይኖረዋል። በተያያዘ የኢትዮጵያና የኤርትራ የድንበሩ ዝግብና የመንግስት ድርጅቶችን ወደ ግል ይዞታ ማዞርን በተመለከተ በመገናኛ ብዙሃን ይፋ መግለጫ ከመሰጠቱ በፊት የኢህአደግ ምክር ቤት መወያየት ነበረበት ሲል የህወሓት ማዕከላዊ ኮሚቴ በመግለጫ አስታውቋል። በውሳኔው ላይ ህዝቡ ሳይዋይና መተማመን ሳይደረስበት በሚዲያ መገለጡ በህዝብ ዘንድ ቁጣ እንደቀሰቀሰ ህወሓት አመልክቷል። የኢህአደግ ምክር ቤት እንዲጠራና በሀገሪቱ ወቅታዊ ሁኔታዎች ላይ እንዲመክር የህወሓት ማዕከላዊ ኮሚቴ ለአንድ ሳምንት ያካሄደውን ስብሰባ ትናንት አጠናቋል። መጽሔት በዚህም ላይ ዝርዝር ይኖረዋል። በባህር ዳር ዩኒቨርሲቲ የምህንድስና ትምህርት ክፍል ተማሪዎች ዩኒቨርሲቲው ከሚሰጠው የብቃት ማረጋገጫ ፈተና ጋር በተያያዘ በተደረገ የሶስት ቀናት ተቃውሞ ፈተና መቋረጡን ያነጋገርናቸው ተማሪዎች ገልጠዋል። ከተቃውሞ ጋር በተያያዘ በንብረት ላይ ጉዳት መድረሱንና የፈተና አሰጣጥ መቋረጡም ተማሪዎቹ ተናግረዋል።
ለሊቢያው ጀነራል ካሊፋ ሀፍታር እና ለብሔራዊ የሊቢያ ጦር ኃይል ታማኝ የሆኑ ወታደሮች ከእነርሱ ቁጥጥር ውጭ ከሆኑ የምስራቃዊ ሊቢያ ከተሞች የመጨረሻዋን ለመቆጣጠር መቃረባቸው ተገለጠ። ለሳምንታት ከዘለቀ ከባድ ውጊያ የቦምብና የአየር ጥቃት በኋላ መሆኑ ነው የጀነራል ሀፍታር ኃይሎች የደርናን ከተማ የተቆጣጠሩት። በአንድ የደቡብ አፍሪካ መስጊድ ውስጥ ሁለት ሰዎች በዛሬው ዕለት በስለት ተወግተው ሲሞቱ ሌሎች በርካቶች መቁሰላቸው ተነገረ። አጥቂው በፖሊስ መገደሉም ተዘግቧል። ጥቃቱ የደረሰው ኬፕ ታውን አጠገብ ካለችው ማለስበሪ ከተማ ውስጥ ሲሆን ፖሊሶች እንደገለጡት የ30 ዓመት ዕድሜ ክልል ውስጥ የሚገኝ አጥቂ ፖሊሶቹ ሲደርሱ ሁሉም እዚያው ስፍራ ነበር። እጁን እስኪሰጥ ከፖሊሶች የቀረበለትን ጥያቄ ከመቀበል ይልቅ ታዲያ ጭራሹን ፖሊሶቹ ላይ ተኩስ ለመክፈት ሲሞክር እንደተገደለ ነው የተገለጠው። አጥቂው ግድያውን ለመፈጸም ምን እንዳነሳሳው እስካሁን የተገለጸ ነገር የለም።
አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሰሜን ኮሪያ በኒውክሌር ጦር መሳሪያ ማጽዳት አቋማ ከጸናች መንግስታቸው ወታደራዊ ጫናውን ቀለል እንደሚያደርግ የደቡብ ኮሪያ ፕሬዚዳንት ሙን ጄኢን ዛሬ ሐሙስ ተናግረዋል። የፕሬዚዳንት ሙን ቢሮ ይፋ ባደረገው መሰረት ሰሜን ኮሪያ የኒውክሌር ተቋሟን ካወደመችና ከዩናይትድ ስቴትስ ጋር የተጀመረውን ውይይት ከገፋችበት የጋራ መግባባት የሚጀመርበት ሁኔታ ይመቻቻል ብለዋል። ሙን አክለውም ከዩናይትድ ስቴትስ ጋር የሚካሄደውን ወታደራዊ ልምምድ ለማቋረጥ እንደሚያስቡበትም ተናግረዋል።
ፕሬዚዳንት ዶናልድ ትራምፕ ሰሜን ኮሪያ ላይ የተጣለው ማዕቀብ ቀስ በቀስ ይነሳል የሚለውን ዜና የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ አጣጥለዋል። በዜናው መሰረት ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ሲንጋፖር ውስጥ በተገናኙበት ወቅት ነው ትራምፕ ይህን ብለዋል የተባለው። እንዲያውም ፕሬዚዳንት ትራምፕ የማዕቀቡን አነሳስ ሳይቀር በዝርዝር ተናግረዋልም ተብሏል። ለማንኛውም ውጭ ጉዳይ ሚኒስትር ፖምፔዮ ግን ወሬውን ውድቅ አድርገውታል።
ካሽሚር ውስጥ ተፈጽሟል የተባለው የሰብአዊ መብት ጥሰት ዓለም አቀፍ ምርመራ እንዲደረግበት የተባበሩት መንግስታት የሰብአዊ መብት ጥበቃ ኃላፊ ጥሪ አቀረቡ። ዛይድ ራአድ አልሁሴን ዛሬ ሐሙስ ጥሪውን ያሰሙት የካሽሚርን ሁኔታ የተመለከተ ዘገባ ይፋ በተደረገበት ሪፖርት ላይ ነው። ዘገባው በህንድ ይዞታ ስር ባለው ግዛት የሚገኙ ወታደሮች ማህበረሰቡ ላይ አደረሱ የተባለውን የመብት ረገጣ ይኮንናል። በዚህ መሰረት እንደ አውሮፓ አቆጣጠር ከሐምሌ 2016 እስከ ዘንድሮ ዓመት ሚያዝያ ወር ድረስ 145 የሚሆኑ ሰዎች እንደተገደሉ ይታመናል ሲል ሪፖርቱ አመልክቷል። የተባበሩት መንግስታት ድርጅት የሰብአዊ መብት ጥበቃ ምክር ቤት በካሽሚር ጉዳይ ላይ ምርመራ እንዲከፍትም እናሳስባለን ሲሉ ዛይድ ማስገንዘባቸው ተሰምቷል።
በፕሬዝዳንት ቭላድሚር ፑቲን ላይ አድማ አቀነባብረዋል ተብለው ባለፈው ወር የታሰሩት ሩሲያዊ ተቃዋሚ መሪ አሌክሲ ናቫልኒ ከ30 ቀናት እስር በኋላ በዛሬው ዕለት መፈታታቸው ተገለጠ። ከ30 ቀናት የስራ ጉዞ በኋላ እነሆ ተመልሻለሁ ሲሉ ትዊት ያደረጉት ናቫልኒ ነጻ በመሆኔም ተደስቻለሁ ነው ያሉት። ናቫልኒና በመቶዎች የሚቆጠሩ ደጋፊዎቻቸው የታሰሩት ባለፈው ወር ሲሆን ይህም ፕሬዝዳንት ፑቲን ለሌላ 6 ዓመት በስልጣን ለማቆየት የሚያስችለው ስነ ስርዓት የምርጫ ስነ ስርዓት ሞስኮ ውስጥ በሚካሄድበት ዋዜማ ነው።
የታዋቂዋ የኢራን የሰብአዊ መብት የህግ ባለሙያ ባለቤት ናስሪን ሳቱዴህ በሰጡት ቃል የኢራን የደህንነት መስሪያ ቤት መኖሪያ ቤታቸው በመሄድ ባለቤታቸውን ትናንት ረቡዕ እንዳሰሯቸው አስታወቁ። ድርጊቱ ዓለም አቀፍ የመብት ተሟጋቾችን ቁጣ ቀስቅሷል። ከቪኦኤ ፋርስ አገልግሎት ጋር በተካሄደ ቃለ ምልልስ የታሳሪዋ ባለቤት ሪዛ ካንዳ እንዳስረዱት በወቅቱ በቴህራን መኖሪያ ቤታቸው ስላልነበሩ ደውለው ነው አሰሩኝ ያሏቸው። ባልየው አክለውም ስቶትደን በሌለችበት ከአምስት ዓመታት በፊት በተከሰሰችበት ጉዳይ 5 ዓመት ስርዓት እንዲፈጸምባት ኢቪን ወደ ተባለ እስር ቤት እንደወሰዷትም ተናግረዋል።
በመጨረሻም የዓለም እግር ኳስ ዋንጫ። በከፍተኛ ጉጉት ሲጠበቅ የቆየው የዓለም እግር ኳስ ዋንጫ ውድድር ዛሬ በኢትዮጵያ አቆጣጠር ከምሽቱ 1 ሰዓት ላይ በአስተናጋጅ ሩሲያና ሳውዲ አረቢያ ብሔራዊ ቡድኖች ግጥሚያ ተጀምሯል። ለአንድ ወር ግድም በሚዘልቀው በ32 ቡድኖች መካከል የሚደረጉትን ጨዋታዎች በዓለም ዙሪያ በቢሊዮን የሚገመት የስፖርቱ አፍቃሪ ይመለከተዋል ተብሏል። ይህም ወደ ሩሲያ ይጎርፋል ተብሎ የሚጠበቀውን 1 ሚሊዮን ህዝብ አይጨምርም። የዝግጅት ክፍላችን በተለይ የሩብ ፍጻሜ ግጥሚያዎቹ ሲጀመሩ አንስቶ እስከ ማጠቃለያው ድረስ በየዕለቱ ልዩ ዝግጅቶች ይኖሩታል። ሰለሞን ክፍሌ ለዛሬ ቀጣዩን አጭር የቅኝት ዘገባ አጠናቅሯል።
ሩሲያና ሳውዲ አረቢያ የተጫወቱበት ሞስኮ የሚገኘው ሉዥኒኪ ስታዲየም 80,000 መቀመጫዎች ያሉት ሲሆን ዛሬ በመክፈቻው ዕለት ግጥም ብሎ ሞልቶ ታይቷል። ሩሲያ በ11 ከተሞች የሚካሄዱትን ውድድሮች ለማዘጋጀት 13 ቢሊዮን ዶላር ወጪ አድርጋለች። የሀገሪቱ ፕሬዝደንት ቭላዲሚር ፑቲን በመክፈቻው ሥነ ሥርዓት ላይ ተገኝተዋል። የየምድቡ ማጣሪያ እስከ ሰኔ 21 ቀን ድረስ ይካሄድና የጥሎ ማለፍ ውድድሩ በ23 ይጀመራል። ጁላይ 15 ወይም በእኛ አቆጣጠር እሁድ ሐምሌ 8 ቀን 2010 ዓ.ም የዘንድሮ ዋንጫ ባለቤት ይለያል። በዚህ ዓመት ዋንጫውን እንደሚያገኙ ቅድሚያ ግምት የተሰጣቸው ሀገሮች ብራዚል፣ ፈረንሳይ፣ ስፔን፣ አርጀንቲና እና የወቅቱ ሻምፒዮን ጀርመን ናቸው። ወደ ዛሬው የመክፈቻ ሁለት ግጥሚያ ስናልፍ ውድድሩ የተጠናቀቀው በሩሲያ 5-0 አሸናፊነት ነው። በብራዚል ቀረሽ አጫጭር ድንቅ ቅብብሎች በማጥቃት የጀመረው የሳውዲ ቡድን 2-0 በሩሲያ መሪነት አርፏል። በሁለተኛው አጋማሽ ሩሲያ ሌላ 3 አክሎ ጨዋታው በሩሲያ 5-0 አሸናፊነት ተጠናቋል። ነገ ግብጽ ከኡራጓይ፣ ሞሮኮ ከኢራን እና ፖርቱጋል ከስፔን ይጋጠማሉ። ሩሲያ በዚህን ያህል ወጪና ብዙ ጊዜ ፈጅታ ይህን በዓለም ተወዳጅ የሆነ የዓለም የስፖርት ውድድር ብታዘጋጅም ታዲያ ሀገሯ ውስጥ የዜጎችን ሰብአዊና ፖለቲካዊ መብቶች ትረግጣለች ሲሉ ለመብት ተከራካሪዎች ይከሷታል። ዩሊያ ጎርቡኖቫ በሂዩማን ራይትስ ዋች የሞስኮ ዴስክ አጥኚ ያስረዳሉ።
the situation in Russia now with human rights as the worst it's been since the fall.
በአሁኑ ወቅት በሩሲያ ያለው የሰብአዊ መብቶች አያያዝ የሶቪየት ህብረት ከመውደቋ በፊት ከነበረው የከፋ ነው።
ዓለም አቀፉ እግር ኳስ ፌዴሬሽን FIFA ይህን የሰብአዊ መብቶች ጉዳይ አንስቶ ከሩሲያ ጋር እንዲነጋገር Human Rights Watch እና ሌሎች የሰብአዊ መብቶች ተከራካሪ ቡድኖች ጥሪ አስተላልፈዋል።
ሰላሙን ክፍሌን ለዜና ዘገባው እናመሰግናለን። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜም በዚያ በቃ። The Voice of America ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ምሽት ዝግጅታችንን ነው። አስተናጋጆች አሉላ ከበደና
አዲስ አበበ ነን። በአለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል።
አሁን ይቀጥላል። አዲሱ ቆየት ብለው በርከት ያሉ ዘገባዎች አሉን። ወትሮው እንደምናደርገው በድምጽ ባናሰማም የትላንቱን የህዋት መግለጫ የብዙዎችን ትኩረት ስቧል። በሚሽቱ አብይ ርዕሳችን እንቃኘዋለን። ቀዳሚ ዘገባችን ነው። እሱን ተከትሎም የትንታኔ የሁለት ወገን ክርክር የታከለበት ትንታኔ እናቀርባለን። አሁን በርግጥ በቀጥታ ወደ ዕለቱ አብይ ርዕስ የኢትዮጵያ እና የኤርትራ የድንበር ውዝግብና የመንግስት ድርጅት ወደ ግል ይዞታ ማዛወርን በተመለከተ በመገናኛ ብዙሃን ይፋ መግለጫ ከመሰጠቱ በፊት የአደግ ምክር ቤት መወያየት ነበረበት ሲል የህወሓት ማዕከላዊ ኮሚቴ ባወጣው መግለጫ አስታወቀ። በውሳኔው ላይ ህዝቡ ሳይወያይና መተማመን ሳይደረስበት በመገናኛ ብዙሃን መገለጡ በህዝብ ዘንድ ቁጣ እንደቀሰቀሰ የህወሓት መግለጫ ይናገራል። የኢህአዴግ ምክር ቤት እንዲጠራና በአገሪቱ ወቅታዊ ሁኔታዎች ላይ እንዲመክር የህወሓት ማዕከላዊ ኮሚቴ ለአንድ ሳምንት ያካሄደውን ስብሰባ ትናንት ሲያጠናቅቅ ጠይቋል። የህወሓት ማዕከላዊ ኮሚቴ በዚሁ መግለጫው የኢህአዴግን ህገ ደንብና አሰራር ያልተከተሉ ያላቸውን አመራር ምደባዎች ወይም ሹመቶች እንዲታረሙ ማሳስቧል። እስክንድር ፍሬው ዝርዝሩን ይዟል።
ይህ ድምፅ የኢሮብ ብሔረሰብ ተወላጆች አድግራት ከተማ ነዋሪዎች ድምፅ ነው። በአድግራት ከተማ የሚኖሩ 1000 አካባቢ የሚደርሱ የኢሮብ ተወላጆች በወኪሎቻቸው አድርገው የኢህአዴግ ስራ አስፈጻሚ ኮሚቴ ስለ ኢትዮጵያና ኤርትራ የወሰነውን ውሳኔ ለመቃወም ፍቃድ ጠይቆ በማግኘት ዛሬ ሐሙስ 7 ሰኔ 2010 ዓ.ም ያካሄዱት ሰላማዊ የተቃውሞ ሰልፍ ነው። እስከ 3000 የሚደርስ ህዝብ የተለያዩ መፈክሮችን ያሰማ ከተማዋን በመዘር በወልዋሎ ስታዲየም ነው የተሰበሰበው። ሰልፈኞች ከሚያስተባብሩ አንድ የአውሮፓ ተወላጅ አቶ ካሳ ይዘታ ናቸው።
ሰላማዊ ሰልፉ ህዝቡ ግንቦት 28 2010 ዓመተ ምህረት የኢህአዴግ ስራ አስፈጻሚ ኮሚቴ በድንገት ያወጣውን መግለጫ በተመለከተ የአልጀርስ ስምምነት መሰረት በማድረግ የኤርትራ ጉዳይ በሰላም ለመፈጸም ካለምንም ቅድመ ሁኔታ ዝግጁ ነኝ ብሎ በማወጁ ህዝቡ በተሰማው ቅሬታ መሰረት ህዝቡ ተሰብስቦ በህግና ደንብ መሰረት እንድንመራ 9 ሰዎች ኮሚቴ መጥቷል። እኔም ከ9 ኮሚቴዎች አንዱ ሆኜ እየሰራን ቆይተናል። ዋና ቁም ነገር ይሄ ጉዳይ 1995 ዓመተ ምህረት ይሄን ያለው ስምምነት መሰረት ያደረገ የሄግን ውሳኔ በመቃወም ያለበትን ስህተት ግልጽ በማድረግ ምስራቃዊ ዞን አስተዳደር ጽፈት ቤት፣ ለትግራይ ክልል አስተዳደር ጽፈት ቤት፣ ለትግራይ ተወካዮች ምክር ቤት እንዲሁም ነፍሰሄር መለስ ዜናዊ ጠቅላይ ሚኒስትር ለነበሩ በእጃቸው እንዲደርስ፣ የውጭ ጉዳይ ሚኒስትር ለነበሩ አቶ ስዩም መስፍንም በእጃቸው እንዲደርስ፣ ለኢትዮጵያ መንግስት እና ፓርላማ፣ ለአፍሪካ ህብረት፣ ለተባበሩት መንግስታት ጽፈት ቤት፣ ለዓለም ጸጥታ ምክር ቤት፣ ለዘሄይ ደብዳቤ ጽፈን ውሳኔውን እንደምንቃወም የኢትዮጵያን ሉዓላዊነት ደፍሮ መሬታችንንና ህዝባችንን ቆርሶ ወደ ኤርትራ የሚወስድ በመሆኑ ይሄ መሆን እንደሌለበት በመቃወም የጻፍነው አስታውሳለሁ።
ምላሽ ምን አግኝታችሁ ነበር?
ምላሽ ሄግ አፈጻጸም እንዲኖረው በድርድር በውሳኔው መሰረት እንዲፈጸም የሚል ነገር ተገይቶ አምስት ነጥቦች ለአፈጻጸም የሚመቹ አየር ላይ የተነሳው ካርታ መሬት ላይ ትክክል ይመጣል አይመጣል የሚለው ከአምስቱ ነጥብ አንድ ሆኖ መሬት ላይ በሚያውቁ ሰዎች ሆነ ተብሎ ዲማርኬሽን እንዲካሄድ፣ ከዛ በኋላ ሌሎችም ነጥቦችን አካትቶ ሁለቱንም ህዝቦች በማሳተፍ ሰላም እንዲመጣ ነበር። ይሁን እንጂ የኤርትራ መንግስት ይሄን አልቀበለም በማለቱ ሰላም አይደለ ጦርነት አይደለ አሁን ባለንበት ሁኔታ እስካሁን ድረስ ቆይተናል። የኢትዮጵያ መንግስትም አምስቱ ነጥብ ካልተፈጸመ በስተቀር የሄግ ውሳኔ ለመፈጸም አልችልም ብሎ ቆሞ ነው የቆየው። አሁን ግን በድንገት ካለምንም ቅድመ ሁኔታ ያዘዘ ስምምነት መሰረት ውሳኔውን እንፈጽማለን ብሎ ኢህአዴግ ስራ አስፈጻሚ ኮሚቴ የሰጠውን ውሳኔ ህዝቡን ያላሳተፈ የህዝቡ ይሁንታ ያላገኘ በመሆኑና ሀገርንና ህዝብን የሚከፋፈል በመሆኑ ይህን የኢትዮጵያ መንግስትም ሆነ የኢትዮጵያ ፓርላማ ተቀብሎ እንዳያጸድቅ የዓለም ህዝብም የተባበሩት መንግስታትም ሆነ አፍሪካ ህብረትም ሆነ ሌሎችም የሚመለከታቸው አካላት ተቃውሞአችንን በግምት ውስጥ በማስገባት መፍትሄ እንዲፈልጉልን በማለት የወጣ ሰልፍ ነው።
ሰልፉ የጎላ ሴቶች ተሳትፎም ነበረበት። ሰልፉ በሆነና በተረጋጋ መንፈስ የተካሄደ ሲሆን ከሰልፈኞች መካከል የነበሩ አባ ሀጎስም አነጋግሬያቸዋለሁ።
እኔ ስሜ አባ ሀጎስ ወልድ እባላለሁ። የተወለድኩበት ኢሮብ ነው። ያው ካህን ቦርደር የለውም። አድግራት ወልዋሎ እኖራለሁ። 20 አመት የቆየ አለ ይግባኝ የተሰጠ የአልጀርስ ውሳኔ ከ20 አመት በኋላ ደግሞ እንደገና ባላሰብንበት ሰዓት 12000 በላይ ተማሪዎች ማትሪኩሌሽን ፈተና ያሉ የሀደግ መንግስት መሪያታችሁ ባድመና አከባቢው ሁሉ ጊዜ በባድመ ስለሚጠራ የኤርትራ መስጠት አለብን አለምንም ጥያቄ ኤርትራ ባድመ መሪያት ስለተን ሰላም ማግኘት አለብን ብሎ ሲያውጅ የማይሆን ነገር ስለሆነብን እሱን አንቀበልም ለማለት ነው። የኢሮብ ህዝብ የጉለመካዳ ህዝብ እዚህ የቆየውና የድግራት አጋሚ ህዝብ ተጨምሮበት አውራው የኢሮብ ህዝብ ይሄ ውሳኔ እኛ አይጠቅመንም፣ አንድ ስድራቤት በሁለት ላይ አይከፈልም፣ የብሔር ብሔረሰቦች ከሰሜንያ ሺ በላይ የተሰውበት አገር እና መቃብር ለኤርትራ አይሸጥም አይለወጥም እያለ ድምፁን እያስተማ ነው የሚገኛለ።
ሰልፈኞች ከተማውን በመዘር ወልዋሎ ስታዲየም ነበር ያጠቃሉት። በስታዲየሙ የአድግራት ከተማ ከንቲባ አቶ ገብረህይወት ስዩም ተገኝተው እንዲህ ብለዋል።
ህዝቢ ኢሮብ ምክንያታውን ለባምን ህዝቢ እዩ እዚ ሎማ ዓንቲ ካልኩሞ ዘለኹም ሰልፍ ድማ ማንም
የኢሮብ ህዝብ አስተዋይ ህዝብ ነው። ይህ ዛሬ ያካሄዳችሁ ሰልፍ ደግሞ የኢሮብ ህዝብ ታግለው ጨቋኝ የደርግ ስርዓት በመደምሰስ ሲያገኛችሁ ኖታችሁና የትግላችሁ ውጤት ነው።
አታኹም ናብ መወዳእታ ክበፅሕ ናይ ኩላህና ሓታውን ስለዝኾነ
ህዝብ ያልተቀበለው ውሳኔ የህዝብና የመንግስት ውሳኔ አይደለምና ይህ በህጋዊና ሰላማዊ መንገድ የጠየቃችሁ ጥያቄ እኛም ከጎናችሁ በመሆን ከዞን እስከ ፌዴራል ወደሚመለከተው እንዲደርስ ጥረት እናደርጋለን ብለዋል።
ለቀኔላ ግብሪያውና
ሰልፍ በሰላማዊ መንገድ ተጀምሮ በሰላም አለቀ። አለም ፍስሐ ለአሜሪካ ሬዲዮ የተጠናከረው ዘገባ ከአድግራት ከተማ።
የኢትዮጵያና የኤርትራ የድንበር ውዝግብና የመንግስት ድርጅቶችን ወደ ግል ይዞታ ማዞርን በተመለከተ በመገናኛ ብዙሃን ይፋ መግለጫ ከመሰጠቱ በፊት የኢህአደግ ምክር ቤት መዋየት ነበረበት ሲል የህዋት ማዕከላዊ ኮሚቴ ባወጣው መግለጫ አስታውቋል። በውሳኔው ላይ ህዝቡ ሳይዋይና መተማመን ሳይደረስበት በሚዲያ መገለጡ በህዝብ ዘንድ ቁጣ እንደቀሰቀሰ የህዋት መግለጫ ይናገራል። የኢህአደግ ምክር ቤት እንዲጠራና በሀገሪቱ ወቅታዊ ሁኔታዎች ላይ እንዲመክር የህዋት ማዕከላዊ ኮሚቴ ለአንድ ሳምንት ያካሄደውን ስብሰባ ትናንት ሲያጠናቀቅ ጠይቋል። የህዋት ማዕከላዊ ኮሚቴ በዚሁ መግለጫ የኢህአደግን ህገ ደንብና አሰራር ያልተከተሉ ያላቸው የአመራር ምደባዎች ወይም ሹመቶች እንዲታረሙም አሳስቧል። እስክንድር ፍሬው ነው ዝርዝሩን ይላከልን።
ህዝባዊ ወያኔ ሀርነት ትግራይ ህወሓት ለሶስት ቀናት የተወያየው በወቅታዊ ሁኔታዎች ላይ ነው። ስብሰባው የተጠራውም አስቸኳይ በሚል ነው። ትናንት ማምሻውን ደግሞ የደረሰባቸውን ውሳኔዎች ይፋ አድርጓል። በዚህም መሰረት የኢህአዴግ ስራ አስፈጻሚ ኮሚቴ የኢትዮጵያና የኤርትራን የድንበር ጉዳይ አስመልክቶ የወሰነው ውሳኔ ተገቢ መሆኑን አስታውቋል። ከሰላም ፖሊሲያችን ጋር የተጣጣመ መሆኑን በማረጋገጥ ዘላቂ ሰላም ለማምጣት የሚያስችል ውሳኔ መተላለፉ ተገቢና ወቅታዊ መሆኑን የህወሓት ማዕከላዊ ኮሚቴ ገምግሟል ይላል ትናንት የወጣው መግለጫ። የኢትዮጵያ አየር መንገድንና ኢትዮ ቴሌኮምን ጨምሮ ታላላቅ የመንግስት ኩባንያዎች የተወሰነ አክሲዮን ለሀገር ውስጥና ለውጭ ባለሀብቶች እንዲሸጥ በኢህአዴግ ስራ አስፈጻሚ ኮሚቴ የተወሰነውን ውሳኔ መቀበሉንም ህወሓት በመግለጫው አስታውቋል። በዚህ ጉዳይ ላይ የተወሰነው ውሳኔ ከፕሮግራማችንና ፖሊሲዎቻችን ጋር የማይጋጭ፣ ባለፉት ጉባኤዎቻችን የተወሰነ የመጣና ወቅታዊ መሆኑን በማረጋገጥ ተቀብሎታል ይላል መግለጫው። በኢትዮጵያና በኤርትራ ድንበርም ሆነ የመንግስት ተቋማትን የአክሲዮን ድርሻ በመሸጡ ጉዳይ ላይ የተወሰነው ውሳኔ ይፋ የተደረገበትን ጊዜ ግን አልተቀበለም። ውሳኔው በቅድሚያ 180 አባላት ወዳሉት የኢህአዴግ ምክር ቤት አልቀረበም፣ አጋር ድርጅቶች አልተሳተፉበትም፣ የሚመለከታቸው አካላትም በዝርዝር አልተወያዩበትም የሚለው ደግሞ በምክንያትነት ተጠቅሷል። እንደ መጨረሻ ውሳኔ ተቆጥሮ ለህዝብ ይፋ መደረጉ አንድ ጉድለት እንደሆነ ማዕከላዊ ኮሚቴው ደምድሟል ይላል የህወሓት መግለጫ። በጥልቀት ከተወያየባቸው ጉዳዮች አንዱ ወቅታዊውን ክልላዊና አገራዊ ሁኔታ እንደዚሁም ቀጣይ የትግል አቅጣጫዎችን የተመለከተ መሆኑንም የህወሓት ማዕከላዊ ኮሚቴ አስታውቋል። ከዚህ አንጻር ካሳለፋቸው ውሳኔዎች መካከልም በኢህአዴግ ውስጥ እየተካሄደ ያለውን የአመራር ምደባ በተለመደው አገላለጽ ሹመት የተመለከተው ይገኝበታል። እነዚህ ምደባዎች ወይም ሹመቶች የድርጅቱን ህገ ደንብና አሰራር ያልተከተሉ መሆናቸውን ነው ህወሓት የጠቀሰው። በአሁኑ ወቅት በኢህአዴግ ደረጃ እየተደረጉ ያሉ የድርጅቱን ህገ ደንብና ተቋማዊ አሰራር ያልተከተሉ የአመራር ምደባዎች እንዲታረሙ የህወሓት ማዕከላዊ ኮሚቴ ይጠይቃል ይላል መግለጫው። ማዕከላዊ ኮሚቴው ለህወሓት ነባር አመራሮች እውቅና እንዲሰጥ መወሰኑም በዚሁ መግለጫ ተመልክቷል። ህወሓት በዚሁ መግለጫ ሰላማዊና ህጋዊ መንገድ ተከትለው አማራጭ ሐሳብ ከሚያራምዱ ኃይሎች ጋር አብሮ ለመስራት ያለው ዝግጁነት ገልጿል። በተለያዩ መንገዶች ጸረ ትግራይና ጸረ ህወሓት እንቅስቃሴ የሚያደርጉ የውስጥና የውጭ ኃይሎች በሚል የገለጻቸውን ግን ተችቷል። ህዝቡ አምሮ እንዲታገላቸው የህወሓት ማዕከላዊ ኮሚቴ ጥሪውን ያቀርባል በሚል ነው በመግለጫው የሰፈረው። ኢህአዴግ ወቅታዊውን ሁኔታ መነሻ ያደረገ አስቸኳይ ስብሰባ እንዲጠራም ህወሓት ጠይቋል። ወቅታዊውን ሁኔታ በፍጥነት ለማየትና ለመገምገም የኢህአዴግ ስራ አስፈጻሚና ምክር ቤት አስቸኳይ ስብሰባ እንዲጠራ የህወሓት ማዕከላዊ ኮሚቴ ይጠይቃል ይላል መግለጫው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን እናመሰግናለን። በዚህ ላይ ትንታኔ ሊኖረናል። ከዛ አስቀድሞ ግን በአንዳንድ አካባቢዎች የተከሰቱ ግጭቶችን አስመልክቶ የኢፌድሪ መንግስት መግለጫ አውጥቷል። ግጭቱ በምንም መስፈርት ህብረተሰቡን የማይወክል ነው ይላል። ኢህአደግ ለፋና ብሮድካስቲንግ ኮርፖሬሽን በላከው መግለጫ በሀገሪቱ የተጀመረውን የለውጥ ጉዞና አገራዊ ድባብ ጠብቆ ማስቀጠል የእያንዳንዱ ዜጋ ኃላፊነት መሆን አለበትም ይላል። አሉላ ዝርዝሩን ያወጣዋል።
በአሁኑ ጊዜ በሀገሪቱ እየሰፈነ ያለው ሰላምና መረጋጋት ብሎም እየታየ ያለው አገራዊ መግባባትና የህዝቦች አንድነት የሀገራችንን ተሰሚነትና ተጽዕኖ ፈጣሪነት በአፍሪካ ደረጃ ብሎም በዓለም አቀፍ መድረኮች ውጤት እያስገኘ ያለ ስኬት ነው ያለው መግለጫ። በዚህም በሀገሪቱ ብቻ ሳይሆን የምንገኝበትን የአፍሪካ ቀንድና የአካባቢውን ወቅታዊ ሁኔታ ከመሰረቱ የሚለውጥ እንቅስቃሴ በማድረግ ላይ መሆናችን ይታወቃል ሲል ይቀጥላል። በዚህም ዓለምን ያስደመመ ያለውን ዲፕሎማሲያዊ ስኬት በማስመዝገብ ላይ የሚገኝ መሆኑን ይገልጣል። አካባቢው ወሰንና ሌሎች መሰል ምክንያቶችን መነሻ በማድረግ ለዘመናት አብሮ በኖረው ህዝብ መካከል ጥርጣሬን የሚፈጥሩና ለግጭት የሚያነሳሱ ሴራዎች መስተዋላቸውንም አስታውቋል መግለጫው። የተፈጠረው ግጭት በምንም መስፈርት ህብረተሰቡን የማይወክልና የተጀመረው ለውጥ ሂደት ባልተዋጠላቸው አካላት ጠንሳሽነት እየተመራ እንደሆነ ከወዲሁ መገንዘብ ይቻላል ነው ያለው መግለጫው። በድርጊቱ የተሳተፉትን አካላት መርምሮ አስተማሪ እርምጃ እንደሚወስድም አረጋግጧል። ይህን መሰል ጥፋትና ግጭት ያቀነባበሩትና ሁከትን ያባባሱ አካላት ዓላማ አሁን በአገራችን የተገኘው አንጻራዊ ሰላም እንዲታወቅ መንግስት እየገነባ ያለውን አገራዊ አንድነትና መናድና በአጠቃላይ አገራችን የጀመረችውን ውጤታማና ፈጣን የለውጥ እንቅስቃሴ ማደናቀፍ መሆኑ አያጠያይቅም ብሏል መንግስት ያወጣው መግለጫዋ። በመሆኑም ያንዳንዱ ኢትዮጵያዊ አምርሮ ሊታገለው የሚገባ አደገኛ አዝማሚያና ተግባር መሆኑን ተገንዝቦ በጽናት ሊታገልና ሰላሙን መጠበቅም ይገባዋል ብለዋል። በአገራችን ተጨባጭ ሁኔታ በክፉም ይሁን በደግ አብረው በኖሩ ህዝቦቻችን መካከል ግጭት ሊፈጠር አይችልም ያለው መግለጫው ይህ በረጅም ታሪክ ጉዟችን የተረጋገጠ ሀቅ ከመሆኑን ባሻገር የህዝቦችን ፍላጎት ምንጊዜም ሰላም ልማትና ብልጽግና እንጂ ብጥብጥና ውድመት አይደለም ይላል። በመንግስት የለውጥ መሪነት ከቀውስ ለመውጣት የተጀመረውን ጥረት እየሰመረ ነፍጥ አንስተው ሲፋለሙ የነበሩ ወገኖቻችን ሳይቀሩ የሰላም ጥሪ ተቀብለው ለሀገር ግንባታ መሰለፍ በጀመሩበት በዚህ ታሪካዊ ወቅት የግል ጥቅምን ታሳቢ አድርገው ህዝብን ከህዝብ ለማጋጨት የሚያደርጉት ሩጫ መግታት ከእያንዳንዱ ኢትዮጵያዊ የሚጠበቅ ወቅታዊ ተግባር ነው ይላል መግለጫው። በመሆኑም መላው ህዝባችን ለዘመናት ሲንከባከባቸው የኖሩትን የሰላም የአብሮነት የመከባበርና የመረዳዳት ኢትዮጵያውያን ሴቶችን በጥቂቶች ሴራ እንዳይሸረሸሩ ነቅተን እየጠበቅን በአገራችን ዘላቂ ሰላም አስተማማኝ ዲሞክራሲያዊ አንድነት ልማትና ብልጽግና እንዲሰፍንና የተጀመረው አገራዊ ትግል ለውጤት ይበቃ ዘንድ የጥፋት ኃይሎች እኩይ ተግባር ነቅተን እናምከን የሚለውን ጥሪውን መንግስት በመግለጫው አስተላልፏል። አድማጮች በቀጥታ በመንግስት ተገለጠ የተባለውን ነበር ያሰማናችሁ። አሁን ወደ ተከታዩ ርዕስ እናልፋለን።
አድማጮች ቀደም ሲል የኢህአደግ መግለጫ በተመለከተ እስክንድር ያከለልን ዘገባ አሰምተናል። በዚያ ላይ ያ መግለጫ እንደምን እንደተገመገመ የምናቀርብበት ውይይት አለ። ከዛ አስቀድም አንድ ዜና። በአዋሳ የህዝብ ህይወት ያለፈበት ግጭት መኖሩ ተዘግቧል። ዜናው እየተቀነባበረ ነው፣ እንደደረሰን እናቀርባለን። ይህን መግለጫ ሁለት የተለያየ ሐሳብ ያላቸው ሰዎች አቅርበው ዋይታል አስገምግመዋል።
ገምገማ ነው፣ ትክክል ነው። ጠበቅ ያለ ክርክርም ይታከልበታል። የህወሓት መግለጫ በትላንትናው ዕለት ይወጣ ነው። በዚህና ዘገባችንም ቀደም ብለን እንዳቀረብ ነው። አሁን በቀጥታ ወደ ክርክሩ ነው የምንገባው። ተከራካሪዎቹ ራሳቸውን በማስተዋወቅ ይጀምራሉ።
አመሰግናለሁ። ስሜ አሉላ ሰለሞን እባላለሁ። ያው በዋሽንግተን ዲሲ ከተማ ነው የምኖረው። ማህበሬ የትግራይ ተወላጆች ማህበር በሰሜን አሜሪካ ነው። እንደ ዳይሬክተር ሆኜ ነው የምሰራው።
አመሰግናለሁ። አቶ ጀዋር።
ጀዋር መሐመድ እባላለሁ። የኦሮሚያ ሚዲያ ኔትወርክ ዋና ዳይሬክተር ነኝ።
አመሰግናለሁ። አቶ ጀዋር፣ አቶ አሉላ የህወሓት ማዕከላዊ ኮሚቴ የኢህአዴግ ስራ አስፈጻሚ ግንቦት 28 2010 ዓ.ም ያካሄደውን አስቸኳይ ስብሰባ ተንተርሶ በተለይ የኢትዮ-ኤርትራን ግጭት በሰላማዊ መንገድ ለመፍታት በሚወጣውና የሀገሪቱን ኢኮኖሚ በሚመለከቱ ጉዳዮች ላይ ሰፋ ያለ አስተያየት የቀረበበት ድጋፍም ተቃውሞም የተንጸባረቀባቸው ሐሳቦች የወጡበት መግለጫ ይፋ ሆኗል። እስኪ ስምምነት ከታየባቸውን ጀምር።
በተለያዩ ምክንያቶች ላለፉት 18 ዓመታት ዘላቂ ሰላም ማረጋጋት አልተቻለም። ስለሆነም የኢህአዴግ ስራ አስፈጻሚ ኮሚቴ ያሳለፈው ውሳኔ በመሰረቱ ከሰላም ፖሊሲያችን ጋር የተጣጣመ መሆኑን በማረጋጋት ዘላቂ ሰላም ለማምጣት የሚያስችል ውሳኔ መተላለፉ ተገቢና ወቅታዊ መሆኑን የህወሓት ማዕከላዊ ኮሚቴ ደምድመዋል።
በኢትዮጵያ ቴሌቪዥን የተላለፈው የህወሓት ማዕከላዊ ኮሚቴ መግለጫ በመንደርደሪያው ይህን ይበል እንጂ ኋላ ላይ የተለዩ ሀሳቦች ይመጣሉ፣ ተገቢና ወቅታዊ ነው ሲል ነው የሚንደረደረው። አቶ አሉላ ምንድን ነው የእርሱ አስተያየት?
አዎ፣ በሁለቱም መሰረታዊ ነገሮች በፖለቲካውና በኢኮኖሚው የተጠቀሱ ነገሮች አሉ የኢህአዴግ ስራ አስፈጻሚ ያስቀመጣቸው። ከዛ በመሰረቱ የተለየ ነገር አላየሁም። እንደ አንድ አገላለጽ ለየት ብሎ ብዙም ሰው የወሰደው ነገር ቢኖር በተለይ ከኢትዮ ኤርትራ ድንበር ጋር በተያያዘ ቀደም ብሎ ከነበረው በተለይ በአተገባበሩ ዙሪያ ብዙም የተለየ አቋም እንደሌለ እንዲሁም ስምምነቱን ኢትዮጵያ እንደተቀበለች ቀደም ብሎ መገለጹን ነው የጠቀሰው። ሰው እዛ ላይ ይመስለኛል እንደ አንድ ልዩነት የወሰደው። ምክንያቱ ህወሓት በመግለጫው ላይ ያስቀመጠው ምንድን ነው? የተለየ አሁን አዲስ የመጣ ነገር አይደለም። ቀደም ብሎም ዘላቂ ሰላም ለማምጣት በአካባቢው ከነበረን ፖሊሲ የሚመነጭ ነው ብሎ ነው ያስቀመጠው።
መልካም። ልዩነት ያለባቸውን ጨምሮ በፍጥነት ግራና ቀኝ እየተቀባበላችሁ የምታነሱባቸውን በርከት ያሉ ጭብጦች አነሳለሁ። በስምምነት መልክ የቀረበውን የቀደመውን የህወሓት መግለጫ ሀሳብ እንዴት ነው የሚገመግሙት አቶ ጀዋር?
መግለጫው የተምታታ አይነት ሀሳብ ያለበት ነው። በመጀመሪያው ላይ የኢህአዴግ ስራ አስፈጻሚ ያሳለፈው ውሳኔ በመርህ ደረጃ እንወስዳለን ብሎ ካስቀመጠ በኋላ በህዝብ የተገለጸበትና በሚዲያ የቀረበት አካሄድ ትክክል አይደለም የሚል አይነት ትችት ነው የሚያቀርበው። ይሄ እንግዲህ ጥያቄ ያቀርባል። አንደኛ የህወሓት ወክለው በኢህአዴግ ውስጥ ያሉት 9 የስራ አስፈጻሚ አባላት በዚህ ስብሰባ ላይ ተሳትፈዋል። እኔ እስከማውቀውና እስከሰማው ድረስ በሙሉ ድምጽ ነው ይህ ውሳኔ እየተላለፈው። እነሱ የት ነበሩ ይህን ሲያደርጉ? እዚህ ጋር በሙሉ ድምጽ አስተላልፈው ሄደው ደግሞ የሴንትራል ኮሚቴውን ሰብስበው ወደ ተቃውሞ ያነሳሱበት ሂደት ምን እንደሆነ አይገባኝም። ከዛ አልፎ ግን ተያይዞ ያሉ ጉዳዮች በተለይ በጠቅላይ ሚኒስትሩ ላይ ያቀረቡት ትችት ምናልባትም የዚህ የሴንትራል ኮሚቴው መግለጫ አቋም ሌላ አላማ እንዳለው እንድንጠራጠር የሚያደርግ ነው።
ኢትዮ ኤርትራን ድንበር በተመለከተ እንደው በቀዳሚነት የሚስማማውን ነው የተመለከት ነው። አፈጻጸሙ ላይ በርካታ ርዕሶች ናቸው በመግለጫው የተካተቱት። አፈጻጸሙ ላይ ጥንቃቄ መደረግ አለበት ቢልም የተዳከመውን የሀገሪቱን ምጣኔ ሀብት ለማንሰራራት በሚል በጠቅላይ ሚኒስትሩ የተገለጸው የተወጠነው እርምጃ የመንግስት የልማት ድርጅቶችን ወደ ግል ለማዛወር የቀረበ ሐሳብ ጨምሮ በዚህም ላይ እስማማለሁ ይላል ህወሓት። ይሄንንም እንስማና አስተያየቶቻችሁን እናስከትላለን።
ደግስ አስፈጻሚ ኮሚቴ አሁን የገጠመንን ኢኮኖሚያዊ ችግር ለመፍታት እንዲቻል ከመንግስት የልማት ድርጅቶች መካከል ቴሌ፣ ኤሌክትሪክ ማመንጫዎች፣ ሎጂስቲክስ እና የኢትዮጵያ አየር መንገድ ከፍተኛውን ድርሻ በመያዝ የግል ባለሀብቶችን ለማሳተፍ እንዲሁም የቀሩትን የልማት ድርጅቶች በከፊል ወይም በሙሉ ወደ ግል ይዞታ ለማስተላለፍ የወሰነው ውሳኔ ከፕሮግራማችንና ከፖሊሲዎቻችን ጋር የማይጋጭ ባለፉት ጉባኤዎቻችን እየተከወነ የመጣና ወቅታዊ መሆኑን በማረጋገጥ ተቀብሎታል
ነው የሚለው። እንደሰማችሁት ብዙም ሳይቆይ ግን የሚተችበትን ወይም ካፈጻጸሙ እስከ ቀረበበት ሁኔታ ድረስ የሚሄድ ዝርዝር እናያለን። በዝርዝር ውይይት ሳይደረግበትና መተማመን ሳይደረስበት ይላል የህወሓት መግለጫ እንደ ጉድለት የሚያየውን ሲያስረዳ፣
በኢትዮ ኤርትራ ዘላቂ ሰላም ጉዳይም ሆነ ከመንግስት የልማት ድርጅቶች ጋር በተያያዘ የተወሰኑ ውሳኔዎች ወደ ኢህአዴግ ምክር ቤት ሳይቀርቡ አጋር ድርጅቶች ሳይሳተፉበት እና የሚመለከታቸው አካላት በዝርዝር ሳይወያዩበት እንደ መጨረሻ ውሳኔ ተወስዶ ለህዝብ ይፋ መደረጉ አንድ ጉድለት እንደሆነ ማዕከላዊ ኮሚቴው ደምድመዋል። የኢትዮጵያ ብሔሮች ብሔረሰቦች እና ህዝቦች ከዳር እስከ ዳር በከፍተኛ ሀገር ፍቅር የተሳተፉበት እና መስዋዕትነት የከፈሉበት ጉዳይ በዝርዝር ሳይወያዩበት እና በቂ መተማመን ሳይደረስበት በሚዲያ ይፋዊ መግለጫ መሰጠቱ ህዝባችን ላይ ቅሬታ፣ ቁጣና መደነጋገር የፈጠረ በመሆኑ አንድ ሌላ ጉድለት ነው።
አቶ አሉላ ተከታትለውታል።
በኢኮኖሚው ዙሪያ ከኢህአዴግ ፕሮግራም የሚመነጭም ይመስለኛል። ቀደም ብሎ አሁን ብቻ አይደለም በቅርብ ጊዜ በተካሄደው ግምገማ ብቻ ሳይሆን ወይም አሁን አገሪቱ ያለችበት የውጭ ምንዛሬ እጥረት ግምት ውስጥ ያስገባ አስቸኳይ ውሳኔ ብቻ ተደርጎ መወሰድ የለበትም። ቀደም ብሎ የመንግስት ሚና በሂደት እየቀነሰ የሚሄድበት አካሄድ እንደሚኖር ነው። አቶ መለስ ዜናዊ በህይወት እያሉም ይህንኑ ክሊርሊ በድርጅቱ ፕሮግራም ተቀምጧል። ምንድን ነው እሱም የመንግስት ሚና በሂደት እየቀነሰ ይሄዳል፣ እነዚህ ትልልቅ ሜጋ ፕሮጀክቶችም የግል ባለ ሀብቶች በሼር መልክ ገብተው እንደሚሳተፉ የተቀመጠ አካሄድ አለ። ስለዚህ ከዚህ የወጣ ይሆናል የሚል እንትንም አልነበረኝም እኔ የህወሓት ማዕከላዊ ኮሚቴ መግለጫ ይህንኑ የሚጻረር ይሆናል ብሎ የሚያስብ ሰው ከነበረ በመጀመሪያ እንደ ኢህአዴግ የያዘው ፕሮግራም ያልተረዳ ነው ብዬ ነው የምወስደው። ነገር ግን አሁን ያለው አገሪቱ ያጋጠማት ችግር ከመፍታት አንጻር ሌሎች አማራጮችም እንዲሁም ዘላቂ መፍትሄ ከማምጣት ረገድ ኢህአዴግ ስራ አስፈጻሚ እነዚህን ነገሮች አላየም ብሎ አስቀምጧል የህወሓት ማዕከላዊ ኮሚቴ መግለጫ ማለት ነው። አጠቃላይ ግን ፖለቲካው የድንበር ጉዳዩ የኢትዮ ኤርትራ እንዲሁም ይሄኛውም ወደ ህዝብ የቀረበበት አካሄድ ግን ተችቷል። የኢህአዴግ ስራ አስፈጻሚ የወሰነው ውሳኔ ወደ ህዝብ ኮሚኒኬት የተደረገበት አኳኋን ግን ስህተት ነው፣ እንዲሁም በኢኮኖሚው ረገድ ደግሞ ያለውን ችግር በዘላቂ ለመፍታት ሌሎች አማራጮች አላየም ብሎ ነው ያስቀመጠው። በተለይ የኢትዮ ኤርትራ ጉዳይ የተወሰነ በኢህአዴግ ውስጥ ያሉት አራቱ ድርጅቶች ብቻ የሚመለከት ጉዳይ አይደለም፣ እንዲሁም በስራ አስፈጻሚ ብቻ የሚታይ ጉዳይ አይደለም። በሰፊው የኢህአዴግ ምክር ቤት አባላትም እንዲሁም በኢህአዴግ ምክር ቤት ስብሰባ ላይ ተጋብዘው የሚሳተፉ የአጋር ድርጅቶች፣ ምክንያቱ አገራዊ ጉዳይ ስለሆነ እነዚሁም ድርጅቶች አጋር ድርጅቶቹ የተሳተፉበት ውይይት ከተካሄደ በኋላ ከዛ ወደ ህዝብ ይፋ ቢደረግ ነበር ጥሩ የሚሆነው። ይህ ባልሆነበት ሁኔታ ባጭሩ የምክር ቤት አባሎቻችን እንዲሁም ሌላው በአጋር ድርጅቶች የሚመራ ፓርቲዎች ውስጥ ተሳትፎ ያለው እንዲሁም አጠቃላይ የሚያስተዳድሩት ህዝብ እንደዚህ ነው የሆነበት።
መልካም።
ስለዚህ ይሄ ትንሽ እንደ ስተት አስቀምጦታል።
አቶ ጃዋር ወደ እርሶ ልምጣ። ያመነታ የሚመስል አቀራረብ ነው የሚሉ አሉ። በአንድ ወገን ደግሞ ለኮንስቲቱንሲ ወይም ለደጋፊዎቹ በአንድ ወገን፣ በሌላ በኩል ደግሞ አቶ አሉላ እንዳሉት የሚስማማበት በመሰረታዊነት የሚስማማበት ሐሳብ ስለሆነ ያን የተጋጨ ገጽታ አላብሶታል የሚል አስተያየት የሚሰጡ አሉ። ምንድነው እርሶስ?
አው አሁን አሉላ እንዳለው በመግለጫ ውስጥ በፕሪንሲፕል በመርህ ደረጃ ውሳኔዎቹን እንቀበላለን፣ ግን ውሳኔዎቹ ለህዝብ ከመገለጻቸው በፊት ውይይት መደረግ ነበረበት። በቲዮሪ ስታየው ትክክለኛ ሊመስል ይችላል። ከህወሓት ሲመጣ ግን ቀልድ ነው። ምክንያቱም ኢህአዴግ በህወሓት የበላይነት ስር በነበረችበት ወቅት አንድም ጉዳይ ለህዝብ ውይይት ለአጋር ፓርቲዎች ውይይትም ደርሶ አይታወቅም። ኢትዮጵያ እስከዛሬ የምትደራደረው በኢህአዴግ ስራ አስፈጻሚ ኮሚቴ ነው፣ በመለስ ጊዜ በመለስ የበላይነት፣ ከዛ በኋላ ደግሞ በስራ አስፈጻሚ ኮሚቴው ነው እየተዳደረች የመጣችው። አሁንም ከዛ ያፈነገጠ ከዛ ከኢህአዴግ ባህልና አሰራር ያፈነገጠ ምንም አይነት ሂደት አላየሁም። ስለዚህ ይህ መግለጫ ሁለት ዓላማ ያለው ይመስለኛል። አንዱ የትግራይ ህዝብ ስለተቆጣ በተለይ በባድመ ጉዳይ ላይ ሳያወያዩቸው ከህዝቡ ጋር አላወያያችሁንም በራሳቸው አደረጋችሁ ብሎ ህወሓት ላይ ቁጣ አለ። ህወሓት ላይ ደግሞ ሌላም ትችት አለ። ከትግራይ ክብር እየተነሳ ያለ ያንን ህዝብ ለማቀዝቀዝ እና እንደ ፕሮቴስት ፓርቲ እንደ ተቃዋሚ ፓርቲ ራሱን ለማመቻቸት ያደረገበት ሂደት ነው የምናየው። ሌላው ግን ከዛው ጋር ተያይዞ ከታች ከተዘረዘሩት ጋር ጠቅላይ ሚኒስትሩ ላይ
ወደ እሱ እንሄዳለን። አቶ ጃዋር አነሳለሁ ወደ እሱ ጋር ስጋ እንዳትል።
አቶ አሉላ ይቅርታ፣ አቶ ታይታልኝ
ሁለታችሁንም። ቆይ አቶ አሉላ አንዴ አንዴ እንደ ሽካ አረጋችሁማ ያሰብነውን ሰዓትን በአግባቡ መጠቀም አልችልም። አቶ ጃዋርን ማቋረጣቸው ጥያቄዎች አሉ። ድምጽ ሰምታችሁ አድማጮች በደንብ እንዲረዱት አርጋችሁ የየበኩላችሁን አስተያየት ሰጣላችሁ። አጠር እንዲል የፈለኩት ለዛ ነው። ይቅርታ አቶ ጃዋር፣ ጠንከር ያለውን ትችት ምናልባትም ለትግል ተነስቼበታለሁ የሚል የሚመስል አስተያየት ጭምር የተካተተበት ወይም በቀጥታ ክርክሩ ሲጀምር ነው የምናበቃው። ከክርክሩ ይልቅ የተራ መውሰዱም ክርክር ጦፍ ብሏል። አድማጮች ግን ታዲያ እሰጥ አገባ ነው የመሰለው በእሰጥ አገባ ፕሮግራማችን በነገው ምሽት ይቀርባል። አቶ አሉላ ሰለሞን እና አቶ ጃዋር መሐመድን ለጊዜያቸው አመሰግናለሁ። ቤርስ ነው
ወደሚቀጥለው ዘገባ እንሄዳለን። በደቡብ ኢትዮጵያ ቤንቺ ማጂ ዞን በጉራ ፈርዳ ወረዳ 23 አማራ አርሶ አደሮች መሬታችን አዝመራ መሰብሰቢያችን ሰዓት ላይ ወረዳው ፖሊስ ልኮ በግፍ አባሎናል፣ ጥቂቶቻችን በመዞኑ ወጥተናል ብለዋል። የተቀሩትን አስረዋቸዋል ነው የሚሉት። ከ17 ዓመታት በፊት በሰሜን ሸዋ ከጎንደርና ከጎጃም በምሬት ሄደን እያለማን እያረስን ወልደን ከብደን ከኖርንበት ቀዬ ዛሬ ማዕከላዊ መንግስት ዜጎች ሁሉ ተረጋግተው በሰላም አብረው እንዲኖሩ በሚያሳስብበት ሰዓት እንዴት እንነቀላለን? ቆንጅታዬ ነች ያጠናቀረችው።
ተብላችን ደርሶ ባለበት በአሁኑ ጊዜ የወረዳው የመሬት አስተዳደር ፖሊስ ልኮ አስወጣን፣ ለዞኑ አስተዳደር አቤት እያልን ነው ያሉን ከአርሶ አደሮቹ አንዱ አቶ በላቸው ዝቄ፣ ፖሊስ የተቀሩትን አርሶ አደሮችና ቤተሰቦቻቸውን ሸሽተው ካመለጡት በስተቀር አስረዋል ብለውናል።
1993 ዓ.ም በአማራ ክልል ነው መጥተን እዚህ በህጋዊ መንገድ ከደን ክልል ነጻ ተንሰሳት የሚመጣ የእርሻ መሬት ተብሎ ለእያንዳንዱ አርሶ አደር ተሰጥተናል። ያን ጊዜ በህጋዊ መንገድ በብሔር ባል ማለት ነው። እስከ 2003 ድረስ እንጠቀም ነበር። 2003 ላይ መሬት ይቀነሳል በሚል ክርክር የሆነ ውዝግብ ተነስቶ ነበር። ህገ ወጥ ናችሁ ውጡ ልቀቁ ተብለን ወረዳም ዞንም ውጡ ሲለን በፍርድ ቤት ክስ ጀመር። የክልሉ ጠቅላይ ፍርድ ቤት መሬታችንን እንድንረከብ ወሰነልን። 3 ዓመት እያለመን አሁን ዛሬ ሰኔ 5 ቀን ድሮ የተሰጣችሁ ታስፈጻት ህገ ወጥ ነው መሬታችሁ ይለቃችሁ ውጡ ብለው ሲጠይቁን ወረዳ እና ቀበሌ እንዴት እኛ መሬታችንን ተለክቶ ተሰጥቶናል ለአዝመራችን ላይ ገብታችሁ እንዴት ልታስወጡ ትችላላችሁ ብንልም ምንም የምታመጡት ነገር የለም። ጦርነት ተፈለጋችሁም ጦርነት ማምጣት ትችላላችሁ፣ መሬቱን እንዳትነኩ አሉ።
ማን ነው እንደዚህ ያላችሁ?
የወረዳ መሬት አስተዳደር።
በምን አይነት ነው ይሄንን?
የፖሊስ ኃይል ይዞ።
በፖሊስ ኃይል ነው?
የፖሊስ ኃይል ይዞ ነው የመጣው። አንደኛ ውጡ የምንባል እንኳን ብንሆን አዝመራችንን ሰብስበን ነው እንጂ አሁን እኛ በማጨጃ እና በመጠበቂያችን መውጣት የለብን በመጠቀሚያችን ብለን ስንታይ በምንም ተአምር ተወጣላችሁ ተባለ። እኛ ሁለት አንድ አምስት ሆነ ነው ዞን መጣን። ጠዋት ዞን መጣን። እኛ ቤቱ ሳንዳ ወርዶ ፖሊስ ተጠርጎ አሰረ።
ማንን ነው ያሰረው?
ሁሉንም በአርሶ አደሩ የተገኙ አርሶ አደሩ። እኛ አሁን እዚህ የመጣ ነው እንጂ ሌላው ጠቅላላ ታስሯል።
ትናንት ያነጋገሯቸው የዞኑ ባለስልጣን ወረዳው በምን ምክንያት እንዳስወጣችሁ ያስታውቋችሁ ቢሉን ሄደን የጠየቅን እንደሆን ያስሩናል ብለን ስጋታችንን ነግረናቸዋል። ዛሬ ግን የዞኑ የመልካም አስተዳደር ኃላፊ ኮማንደር ከበደ ወደ ወረዳው ፊታችን ደውለው ምክንያቱን እንዲያሳውቅ አዘውልናል ብለዋል አርሶ አደሩ። ወረዳው በተለይ ከአማራ ክልል የመጣ ነው ነው መሬታችሁ መቀነስ አለበት የሚለው ከኛ በኋላ የመጡ ሌሎችን አልነካም ብለው ይወነጅላሉ አርሶ አደር በላቸው። ሰፋሪዎች አይደለንም ነባሮች እንጂ ይላሉ።
የሚያስወጣን ወረዳ ነው ስንለው ያስወጣበት ምክንያት በጽሁፍ ይግለጽላችሁ።
የጠቅላይ ፍርድ ቤቱን የክልሉን ጠቅላይ ፍርድ ቤት ውሳኔ ይዛችሁላቸው ሄዳችኋል ወይስ ያ ውሳኔ ውድቅ ነው ነው የሚሉት ምንድን ነው?
እጃችን ላይ ውሳኔው አለ። ያን ጊዜ እንደውም ምንም በስህተት ነው እንጂ ማንም የወሰነላችሁ ሰው የለም ነው በቃ። ውሳኔው አለ እኮ እጃችሁ ላይ። ውሳኔው አለ። የወሰነው ውሳኔ አይደለም ወይ? ዝም ብሎ የተወሰነ እንጂ አይደለም። ውሳኔ ቢወሰን መሬታችሁ ይቀነሳል።
መሬታችሁ ይቀነሳል ሲባል ብዙ ነው የያዛችሁት ነው የሚሏችሁ?
ብዙ ነው የያዛችሁት ነው። መነሻው ብዙ ነው የያዛችሁት ነው። በሰፈራ መስተዳደር ትተዳደራላችሁ ግን ያ ሰፋሪ አይደለንም። የመጣ ነው በምሪት ነው። ወረዳው ዞኑ ጠርቶን ነው ያለማ ነው ማለት እንደ ሊነሳብን ይችላል። እኛ ዜጋ ነን፣ አርሶ አደር ነን፣ አምራች ነን። ስለሆነም እናንተ 2.1 ብቻ ነው ማግኘት ያለባችሁ። በተለየ ሁኔታ ነው በአማራ ክልል የመጣችሁ። አማራ 2.1 ብቻ ነው እንጂ ሌላውማ የሌላው ብሔረሰብማ ማንም አይነካም። ከእኛም ወዲህ መቶ 20-30 ይያዛል። እኛ ግን 10.5 2.1 ብቻ ማግኘት የለብኝ።
በሰፋሪነት ነው 2.1 መያዝ ያለባችሁ ነው የሚሉት?
አዎ እኛ ግን ተዝባ ሰፈራን ባላ ፕሮግራም አይመለከተን። የቆየን አርሶ አደሮችን ነባርንም ወልደን አርጊዘን የቆየን ሰዎች ናቸው። ልጆቻችን ራሱ የተወልደ ያደጉ ልጆች አሉን። እንዴት የ17 ዓመትና ከዛ በላይ ይዞታ ዛሬ ትናንት በመጣ መርሃ ግብር ስንሳተፋለን ይዞታችን ነው። ደግሞ በክልል ላይ አይደለም በዞን ላይ አይደለም እንደ ወረዳ በሁለት ቀበሌ ላይ ብቻ ነው የተግባራ ሊሆን የሚችለው እና በአማራው ብሔረሰብ ላይ 2003 ላይ ተፈጥሮ በዛው የተነሳ ብዙ እንትን ተደረው ከዛ ተረጋግጦ ነበር። አሁን ዘንድሮ አሁን ደግሞ አዲስ ነገር ነው ትናንት የተጀመረው። ሰላም ነው፣ መረጋጋት ነው። ሁሉም ብሔር ብሔረሰብ አብሮ ነው ሲባል እኛ ላይ አሁን አዲስ ነገር እንዴት ይመጣል? ደግሞ አሁን ዛሬ በሰላም ባለበት ሀገር
ዛሬ የዞኑ የመልካም አስተዳደር ሹም ኮማንደር ከበደ ወረዳው ምክንያቱን እንዲያስረዳ ማሳሰባቸውን ነው አርሶ አደሩ የገለጹት።
ምንድን ነው በእናንተ በኩል ያለው ነገር? ለዚህ ሰው እንዲታሰር እንዲደበደብ እንዲታሰር የሆነበት ምክንያት ምንድን ነው መንስኤው ብሎ ሲጠይቀው እኛ ጋር በፍጹም የታሰረ ሰውም የለም እንደዚህ ያለ ሰው የለም በእኛ ግሩ አለ። በእኛ ወረዳችን ውስጥ የተፈናቀለም የለም የታሰረም ሰው የለም ብሎ መልስ ሲሰጥ እኛ እነከሌ ሰዎችን የታሰሩን በዝርዝር እነከሌ ብለን ሰጥተናል። መስዋ ቤት የመጡት ወደ 10 ሰዎች እናንተ ጋር እንልካለን፣ እናንተ ያለውን ነገር አጣርታችሁ በምን ምክንያት እንደታሰሩ ውጭስ የተባሉበት ህገወጥ ናቸው ህጋዊ ናቸው የሚለውን ነገር አጣሩና በአስቸኳይ ምላሹን ለእኛ ጻፉልን ወይም በስልክ ንገሩን ብሎ እኛን እዛ ሂዱና ምላሻውን ነገ ወይ ዛሬ እንግዲህ እንጠብቃለን። ሰብሉን ለመሰብሰብ እየጠበቅን እያለን አውሬ እየተበላብን ይሄ ቁምልን ወይ መብታችን ይከበር ካልሆነ ደግሞ ያው ያለን ከብት አለ ብዙ ንብረት አለን እንጫና ምን።
የዞኑንና የወረዳውን ባለስልጣናት ለማግኘት ዛሬ ያደረግነው ሙከራ አልተሳካም። ጥረታችንን እንቀጥላለን። በኢትዮጵያ የተለያዩ ክልሎች ብሔር ተኮር ጥቃቶችና የዜጎች መፈናቀልን ለማስቆምና ደህንነታቸውን ለማስጠበቅ የሀገሪቱ መንግስት መስራት ይኖርበታል ሲል ዓለም አቀፉ የመብት ተሟጋች ቡድን አምነስቲ ኢንተርናሽናል መግለጫዎችን ሲያወጣ ቆይቷል። ከኦሮሚያ ክልል የተፈናቀሉ በሺዎች የሚቆጠሩ የአማራ ብሔር ተወላጆች ለዘመናት ከኖሩበት አካባቢ መፈናቀላቸው ተገቢ አይደለም ሲል አምነስቲ ባለፈው ሳምንት መግለጫ ያወጣ ሲሆን በኦሮሚያና በሶማሌ ክልል ለሰዎች ሞት ምክንያት የሆኑ ግጭቶች ወደ 1 ሚሊዮን ህዝብ ማፈናቀላቸውን ጠቅሶ በቅርቡ በጭናክሰን አካባቢ በሶማሌ ክልል ልዩ ፖሊስ ደረሰ ያለውን የኦሮሞ ተወላጆች ጥቃት አውግዟል። የትግራይ ክልል ተወላጆችም እንዲሁ ከኦሮሚያና ከአማራ ክልል ተፈናቅለዋል። በጉጂዎችና በጌዲዎች አዋሳኝ አካባቢዎችም እንዲሁ ግጭትና መፈናቀል ይስተዋላል። በሀገሪቱ ብሔርና ማንነትን ያማከሉ ጥቃቶችና መፈናቀሎች ተበራክተዋል።
ኦሮሞዎችና አማራዎችን ጨምሮ የመሃል ሀገር ሰፋሪዎች ከቤኒሻንጉል ጉሙዝ መፈናቀላቸውን ዘግበናል። የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ ጉዳዮች አጥኚው አቶ ፍስሐ ተክሌ የኢትዮጵያ መንግስት ዜጎቹን ሊከላከል ይገባል፣ ግጭት በሚታይባቸው አካባቢዎችም የግንዛቤ መፍጠር ስራና ተጠያቂነት ሊኖር ይገባል ብለዋል።
ቆንጅት እናመሰግናለን። አድማጮች፣ ተከታዩ ቀደም ብለን ወደ አስተዋወቅ ነው ዘገባ ይወስደናል። ወደ ሲዳማ ሐዋሳም ይመልሰናል። በሐዋሳ የሲዳማ ብሔረሰብ የዘመን መለወጫ በዓል የሆነው የፍቼ ጨምበላላ ዋዜማ ተቀስቅሶ የነበረው ግጭት ዛሬም መባባሱ ተገልጧል። ሲሆን ማምሻውን በአካባቢውን ነዋሪዎች በስልክ አነጋግረሽ ነበር። ምን መረጃዎች አገኘሽ?
እንግዲህ አሉላ፣ አሁን እንደጠቀስከው በትላንትናው ምሽት ይህንን በተመለከተ ዘገባ አቅርበን ነበረ። በዚህ ዘገባችንም የብሔር መልክ ያለው ግጭት ነው የሚል አስተያየት ሰጥተውን ነበር ያነጋገርናቸው ነዋሪዎች። ምክንያቱም ደግሞ የሚሉት የሲዳማ ማህበረሰብ የፊቼ ጨምበላላ በዓል የተባለውን የአዲስ ዓመት የዋዜማ በዓል አስመልክቶ ይጨፈሩ የነበሩ ጭፈራዎች በአስተዳደር ላይ ያሉትን ሰዎች ከስልጣን እንዲወርዱ የሚጠይቅ የነበረ እና በተጨማሪም ደግሞ የብሔር ተኮር ቅስቀሳ የሌሎች በተለይም ደግሞ የወላይታ ተወላጆች ከከተማው ይውጣልን የሚል ይዘት ያለው ዘፈን ሲያሰሙ ነበር የሚል ነበር። ነገር ግን በትላንትናው ዕለት ይሄ ሁኔታ ተቀዛቅሶ በዓሉን በሰላም ተከብሮ እንደተጠናቀቀ የዚህ ግጭት መነሻ ደግሞ ማንነታቸው ያልታወቁ ወጣቶችና እጃቸውም ደግሞ አስተዳደሩ ሊኖርበት ይችላል የሚል በጥቅስ እንግዲህ እንደሱ አይነት ጥርጣሬ እንደነበራቸው ጠቅሰውልን ነበር። ዛሬ ያነጋገርናቸው የሚሉን ከዛ የቀጠለ የተደራጁ ወጣቶች በእጃቸው መሳሪያን የያዙ እንደ ጎራዴ እንደ ጦር አይነት መሳሪያን የያዙ ወጣቶች የተቀላቀለበት ከፍተኛ ግጭት ተቀስቅሷል። የሰው ሕይወትም አልፏል ነው። ነገር ግን የሰው ሕይወት ስለማለፉ ከሆስፒታልም ከመንግስትም ከክልሉ መንግስትም ያረጋገጥነው ነገር የለም። ነዋሪዎቹ ግን የሰው ሕይወትም አልፏል፣ እስካሁንም ድረስ በከፍተኛ ስጋት ላይ ነን ይላሉ። እስቲ አንዲት ነዋሪ ሁለት ነዋሪዎች አነጋግሬያለሁ፣ በተለያየ ወገን ላይ ያሉ። የመጀመሪያዋን ነዋሪ እንስማና ሁለተኛውን ደግሞ አስከትለን እንሰማለን።
በእኔ አካባቢ ይኸውልሽ የተከሰተው አሁን ለምሳሌ ከጎኔ ያሉት ከብቶች አሏቸው፣ ከብቶቻቸውን እየነዱ ወሰዱ። ሲቀጥሉ ደግሞ የአባቶቻችን መሬት ነው ልቀቁልን፣ የሲዳማ ህዝብ መሬት ነው ልቀቁልን፣ ወላይታ ወደ ሀገሩ ይመለስ፣ ስድቡን ትቼ ማለት ነው። ወላይታ ፉሊ ማለት ወላይታ ይውጣልን ማለት ነው፣ በእነሱ ቋንቋ ማለት ነው። ወላም ትቼው ነው የሚሉት። ስለዚህ እንደዚህ እያሉ ነው እኛን የሚያሰቃዩን። እኛም ይኸውልሽ ወንዶቹ ያው ይፋ እየተጋጠሟቸውን፣ እኛ ሴቶች ግን እንዴት ብለን እንውጣ? ወተን ቆመን እናያለን። በቃሪ ነው፣ እናቶቻችን ያለቅሳሉ። ዘረፋ ነው፣ እርስ በርስ እየተጨፋጨፍን ያለ ነው።
የተፈጠረው ግጭት ወጣቶች ናቸው? ምን አይነት ሰዎች ናቸው? የታጠቁ ናቸው?
የታጠቁ ለማለት ይኸውልሽ የያዙት ገጀራ ነው፣ ጦር ነው፣ ግማሽ በሞተር አለ። ወጣቱ ነው፣ ወጣቱ በሞተር ላይ ሆኖ ጦር ይዞ ነው የሚመጣብን። እያንኳኩ በስርዓት ሲያንኳኩ ደግሞ አልከፍት ያለውን እየሰበሩ ነው የሚገቡ።
እንደዚህ ያለ ግጭት ከዚህ በፊት ተከስቶ ያውቃል?
መቻቻሉን ስለነበረ ያኔ እንደዚህ አፈንግጦ አልወጣ። በአሁኑ አመት ግን ይኸውልሽ አፈንግጦ ወጣ፣ ብዙ ሰውም አለቀ።
በዛሬው ዕለት የፌዴራል ፖሊስ ወይም የጸጥታ አካላት የክልሉ የከተማው መሀል ላይ ገብተው ነገሩን ለማብረድ አልሞከሩም?
አሉ፣ ይኸውልሽ አጋዚ ኮማንዶ የሚባሉ አሉ። እነሱ ናቸው እንደውም መተው እንትናችንን ያዳኑት። እየገቡ ውስጥ ለውስጥ የደረሱባቸውን እያባረሯቸው፣ ያ ምንም አይነት እርምጃን ባይወስዱ ወደ ሰማይም እየተተኮሰ ያው እንግዲህ እኛም አለ።
የት አካባቢ ነው ይሄ ነገር የደረሰው?
ዳቶ ኪዳነ ምሕረት ቤተክርስቲያን አካባቢ።
ስለዚህ በሐዋሳ ከተማ ውስጥ በአንድ ቦታ በአንድ አካባቢ ላይ ብቻ ማለት ነው?
አረ አጠቃላይ ነው። እኔ አሁን ያለሁበትን ነው የምነግርሽ፣ አጠቃላይ ነው።
አሁን ስንት ሰዓት ነው እናንተ አካባቢ?
ባልም አለ ጎርጓዳ ሰፈርም አሁን ይኸውልሽ፣ ጎርጓዳ ሰፈርም መጡብን ኡኡ ብለው ደወሉልኝ። እኔ ምን ላድርግ? በቃ ያው ቤተሰቦቼ ናቸው እንግዲህ፣ ምንም ማድረግ አልችልም። አሁን ሰላም ናችሁ እየተባባልን እየተደዋወልን እርስ በርስ እንጠያየቃለን።
አሁን ከምሽቱ 3 ሰዓት ላይ ነው እያነጋገርኩሽ ያለሁት። እንግዲህ ምሽት ነው፣ ጨለማ ነው። አሁን በዚህን ሰዓትም ነው ይሄ ነገር ያለው?
አሁን በዚህን ሰዓት እኛ እንግዲህ ግቢያችንን ዘግተን ቁጭ ብለናል። አሁን ያለውን ነገር ውጭ አልወጣሁም።
የሰው ህይወት መጥፋቱን አይተሻል አንቺ?
ቀን ወደ 11 ሰዓት ላይ ደውሎ ነገረኝ ጓደኛዬ።
ጽዮን፣ ሁለት ሰዎችን ማነጋገርሽን ገልጸሽልን ነበር። በሌላኛው ጎራ ሰዎች ቀንተውሽ አነጋገርሻቸው ያሉሽ አለ?
አዎ፣ በሌላኛው ጎራም አነጋገር ያለው እንግዲህ ሁለተኛ ላይ ያነጋገርኩት ሰው እንደውም ሰፋ ያለ አስተያየት ነው የሰጠኝ። የተወሰነው ክፍል ነው አሁን የማቀርበው። እሱ የሚለው ምንድን ነው? አዎ፣ ውጥረቱ አለ። ነገር ግን ከትላንትናም ከዛም በፊት በነበረው ሁኔታ የምንገልጸው የሲዳማ ማህበረሰብ ተወላጆች ይውጡልን አላሉም። የሲዳማ ማህበረሰብ ተወላጆች የወላይታ ማህበረሰብ ተወላጆች ይውጡልን ብለው ያደረጉት ቅስቀሳ የለም። የሲዳማ ማህበረሰብ ተወላጆች ጥያቄያቸው ይታወቃል። በክልል እንደራጅ፣ በአስተዳደር ላይ ያሉት ሰዎች ከፍተኛ በደል ያደረሱ ሰዎች ናቸው። ስለዚህ እነሱ ይነሱ። በሌላው የፌዴራል አገር ላይ ያለው በዶክተር አብይ አህመድ የመጣው ለውጥ አዋሳንም ይመልከተውና ሁኔታውን ይከታተሉት የሚል ነው እንጂ አንድ ብሔር ላይ የሚቀሰቅስ አይደለም። ነገር ግን ይህ የብሔር መልክ እንዲይዝ የሚቀሰቅሱና የሚሰሩ ሰዎች አሉ። ለምሳሌ ሰዎች አነስተኛ ቁጥር ያለው ጥቃት ሲደርስ፣ አደጋ ሲደርስ በጣም የተጋነነ እንደሆነ፣ በጣም ብዙ ሰዎች እንደሞቱ፣ ሊያጠቋችሁ ነው ተዘጋጁ የሚሉ ቅስቀሳዎች ነገሩን እንዳባባሱት ነው የሚናገረው። ይህንን በተመለከተ ተከታዩን አስተያየት ሰጥቷል። እስቲ እናዳምጠው።
ይሄ ፋብሪኬሽን ነው። መጀመሪያ ሲጀመር ይሄ ጨንበራ ደርስ በፊት እንደዚህ አይነት ነገር እንደሚፈጠር ተደርጎ የተወሰኑ ሰዎች ላይ እንደዚህ እንደ ፍርሃት ነገር ተሸብቦ ራሳቸውን እንዲከላከሉ በሚል ስሜት የተለያዩ ሰዎችን አደራጅተው በተለይ አንዳንድ ሰፈሮች ላይ እንደዚህ ሰዎችን አደራጅተዋል። ድርጅት ራሱ ማለት ነው። ድርጅቶችን አደራጅተው በሰላም እያከበሩ ጨንበላላን አክብረው የሚመጡ ሰዎች በተለይ አሁን ለምሳሌ ትላንት ማንም ሰው መታዘብ የቻለው ፒያሳ ወደ ዳቶ መሄድ አልተቻለም ነበረ። የዳቶ ሰዎች ወደ አቶ ሰፈራቸው የሆኑ ሰዎች ከፒያሳ ለመሄድ በቱላ ቋርጦ ነበር ዳቶ ሲሄዱ የነበሩት። በጣም ረዥም መንገድ ማለት በዛ መሄድ አትችልም ተብሎ ማለት ነው። እና እንደውም የመከፋፈል ምንሽ ሰዎችን ከፋፍሎ ራሱን ጥቅሙንና ስልጣንን ማራዘን የሚፈልግ ኃይል አለ በዚህ መካከል እንጂ ህዝቡ ተዋዶ ተከባብሮ የኖረ ህዝብ ነው። እና የግጭት የብሔር መልክ እንዲያዝ የሚፈልጉ ሰዎች አሉ። ከወላይታዎችም የሲዳማን ልብስ ለብሰው ቤቶችን በማቃጠል አሁን ለምሳሌ ማስረጃ አለ። ዛሬ ራሱ የሲዳማንን ቤት ጭምር ሁሉ ሳይቀር ነው አንዳንድ ሰዎች በሲዳማ ልብስ አይነት የቆሎ አይነት ልብስ ለብሰው ሲያቃጥሉ እንደዚህ ሲሉ የነበሩት ሲዳማን ሰዎች አትንኩ እያሉ እንደዚህ ሲገላግሉ ነበሩ። እና ህዝቡ በጋራ አብሮ ክፉንም ድጉንም ለበርካታ ምታቶች ያየ ህዝብ ነው። ምንም አይነት ብሔር ተኮር የሆነ ግጭት አይደለም ያለው። ምናልባት እንደዚህ ጥቅማቸው የተነካባቸው አንዳንድ ስታገሉ ሰዎችን የሚሰጡ ሰዎች በተለያዩ መልኮች በሚነኩበት ወይም ስማቸው በሚጠራበት ጊዜ ያንን መልክ ያንን ወደ ብሔር መልክ ግን ጥያቄና ትግል ሌላ መልክ እንዲኖር ለማድረግ የተፈለገ መሄድ።
እንግዲህ ሁለቱንም አስተያየት የሰጡትን እንግዶች እናመሰግናለን። በዚህ ጉዳይ ላይ የክልሉ መንግስት ምላሽ ለማግኘት ከትላንት ጀምሮ ስንሞክር ነበር፣ አልተሳካልንም። የፌዴራልም ምንም አላለም። ትላንትና የሚያነጋገርናቸው ዛሬ የሚያነጋገርናቸው ሰዎች የሚሉት ግን እንዲህ ያለ ጉዳይን ፌዴራል መንግስትና ገለልተኛ አካላት ወደ ቦታው ገብተው በአስቸኳይ ህዝቡን ማረጋጋትና የሚለቀቁትን መረጃዎች አሰባስቦ ግልጽ የሆነ መረጃ ለህዝብ መስጠት ሁኔታውን ወደ ቀደመበት ቦታ መመለስ ይችላል ነው። አድማጮች፣ በዚህ ጉዳይ ላይ በነገው ምሽት ሰፋ ያለ ዘገባ ይዘን እንመለሳለን።
ጽዮንን እናመሰግናለን ለዘገባዋ። አድማጮች፣ ወደ ተከታዩ ዘገባ እንሻገራለን። ጀረማይ ራንዴል ባለፈው ዓመት ከምስራቅ አፍሪካ ወደ አሜሪካ የገባችውን ባለቤቱን ከማግባቱ ጥቂት ቀደም ብሎ ሃይማኖቱን ወደ እስልምና ቀይሯል። ሃይማኖት መቀየር በብዙ አዳዲስ ፈተናዎች አብሮ ይዞ የሚመጣ የመሆኑ ነገር እርግጥ ሆኖ ሳለ ሙሽሮቹ ከጫጉላ ሽርሽራቸው እንደተመለሱ ለጀርማይ የመጀመሪያ የሆነውን ራመዳን ጾም አብረው ጀምረዋል። ከዋሽንግተን ዲሲ ወጣ ብላ በምትገኝ መንደር የሚኖረው ይህ አዲስ ቤተሰብ ለአዲሱ የጀርማይ ሃይማኖት ያለው ቁርጠኝነት እስከ ምን ይሆን ይለናል። ቤቲ አዩብ ያነጋገረችውን ሰለሞን አባተ ይዞ ቀርቧል።
በሜሪላንድ ከተማ ቀመስ መኖሪያ አካባቢዎች ውስጥ ከሚገኙ መደበኛ ቤተሰቦች መካከል አንድ ወጣ ያለ ቤተሰብ ይኖራል። ገና የጫጉላ ጊዜያቸውን ያልጨረሱት ሙሽሮች ይህ ዓመት አዲስ ተግዳሮት ይዞላቸው መጥቷል። ጀረማይ ሰልሞ ረመዳንን ሲጾም የዘንድሮው የመጀመሪያው ነው።
ወደ ሙስሊምነት የተለወጥኩት የዛሬ ሦስት ወር ነው። ሂደቱ ረጅም ነበር።
ያደግኩት በክርስትና ነው። አሁን ስለ እስልምና መማር ነበረብኝ። እጅግ ጥሩ አስተማሪ ደግሞ ባለቤቴና ቤተሰቧ ናቸው።
ትውልደ ኤርትራዋ አርያም መሐመድ ዛሬ የአስር ዓመት ዕድሜው ላይ የሚገኘው ጀረማያ ከቀድሞ ሚስቱ ያፈራው ኤርሚያስ እናት ሆናለች። አባቱ ጀረማያና አርያም ከተጋቡ ጊዜ አንስቶም እማማ እያለ ነው ኤርሚያስ የሚጠራት። አሁን አጠገባቸው ቆሟል። አርያም ደግሞ በሙስሊም ቤተሰብ ውስጥ ተወልዳ በእስልምና ነው ያደገችው።
I've been fasting since I was about his age. So to just dive right
እኔ የምጾመው ይህን ልሳክል አንስቶ ነው። እንዲህ ዘው ብሎ በመግባቱ ጀረማያን አደንቀዋለሁ። እንዴው የዋዛ አይደለም እኮ ቀላል አይደለም።
በእውኑ ከባድ ነበር ለጀረማይ?
What was most challenging for me? Converting and getting myself to a point
ለኔ ከባዱ ነገር ሃይማኖቴን መቀየሩ ነበር። ከዚያም የኔና የርሷ ግንኙነት ዜናውን ለወላጆቼ እንድናገር የሚያበቃኝ ደረጃ ላይ ደርሷል ወይ የሚለውም ሌላው ነበር። ስነግራቸው ግን በቀላሉ ተቀበሉት። አርያምን ስለወደዷት ይመስለኛል።
ጀረማይ እስልምናን የተቀበለው ባለፈው መጋቢት 8 በሜሪላንድ ሙስሊም ማህበረሰብ ማዕከል ውስጥ ነበር። ዋሽንግተን ዲሲ የሚገኘው ፒው የምርምር ማዕከል ባወጣው ጥናታዊ ሪፖርት መሰረት እስልምናን ከሚቀበሉ አሜሪካውያን መካከል 9% የሚሆኑት ሃይማኖታቸውን የሚለውጡት በጋብቻ ምክንያት ነው።
You know, asking someone to convert was a huge deal for me. So when it came
አንድን ሰው ሃይማኖቱን እንዲቀይር መጠየቅ ለኔ እጅግ ከባድ ነገር ነበር። ቤተሰቡን የሚመለከት ሐሳብ ሲመጣ ደግሞ በጣም ነበር ያስፈራኝ። ነገር ግን እርሱ እንዳለው በጣም ደገፉን። ለሁለታችሁም ትልቁ ቁም ነገር መተሳሰባችሁ ነው አሉን።
ጀረማይ የመጀመሪያ ባለቤቱን በካንሰር ምክንያት ያጣው የዛሬ 5 ዓመት ነበር።
ከአርያም ጋር ስንገናኝ ለኔ የተለየች ሰው መሆኗን ወዲያውኑ ነው ያወቅኩት። እርሷን የመሰለች እርሷን የምትጠጋ እንኳን ሴት በሕይወቴ ገጥማኝ አታውቅም።
ለአንድ ወር ስለመጾም ብዙም አስቤ አላውቅም ነበር ይላል ጀረማይ። ራማዳን ገብቶ ከተጋመሰ በኋላ ግን እንደተለማመደው በጣም እንደቀለለው ነው የሚናገረው። እንግዲህ ለኢድ የአንድ ቀን ጾም ነው የቀረው። ኢድ ሙባረክ ሙስሊም መናን።
እኛም ከወዲሁ መልካም ረመዳን እንላለን። ነገ ረመዳን ወይም የጾም ፍቺ ነው። የማጠቃለያ ዜና እናሰማለን። የኢትዮጵያ ገዢ ፓርቲ ኢህአዴግ ስራ አስፈጻሚ ኮሚቴ የኢትዮ ኤርትራ የድንበር ኮሚሽን ውሳኔንና የአልጀርሱን ስምምነት መቀበሉን በመቃወም በሺዎች የሚቆጠሩ የድንበሩ ኢሮብ ተወላጆችና የአዲግራት ከተማ ህዝብ ዛሬ ሐሙስ ሰላማዊ ሰልፍ አድርገዋል። ህዝብን ያላማከረ ውሳኔ ተቀባይነት እንዳያገኝ ለኢትዮጵያ መንግስት፣ ለአህጉራዊና ለዓለም አቀፋዊ ድርጅቶች አቤቱታ እንደሚያቀርቡም ተናግረዋል። በባህር ዳር ዩኒቨርሲቲ የምህንድስና ትምህርት ክፍል ተማሪዎች ዩኒቨርሲቲው በሚሰጠው የብቃት ማረጋገጫ ፈተና በተያያዘ በተደረገ የሶስት ቀናት ተቃውሞ ፈተና ተቋርጧል። ያነጋገርናቸው ተማሪዎች ገልጠውልናል። ይህንኑ ከተቃውሞ ጋር በተያያዘ በንብረት ላይ ጉዳት መድረሱንና የፈተና አሰጣጥ መቋረጡንም ተማሪዎቹ ተናግረዋል። ቀደም ሲል ስቱዲዮ እንደገባን ያገኘነው መግለጫ በአንዳንድ አካባቢዎች የተከሰቱ ግጭቶችን አስመልክቶ የኢፌዴሪ መንግስት መግለጫ አውጥቷል። ግጭቱ በምንም መስፈርት ህብረተሰቡን አይወክልም ነው የሚለው መግለጫው። ለፋና ብሮድካስቲንግ የተላከው መግለጫ በሀገሪቱ የተጀመረውን የለውጥ ጉዞና አገራዊ ድባብ ጠብቆ ማስቀጠል የእያንዳንዱ ዜጋ ኃላፊነት መሆን አለበት ሲልም አስገንዝቧል።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። Yeah, I'm right.